Voice of America. ዶክተር መሐረዳይና አቶ ልደቱ አያሌው ለትብብራችሁና ለጊዜያችሁና መሰግናለን። ኢትዮጵያ ውስጥ ስለተካሄዱት ግጭቶችና አሳሳቢ ጉዳዮች ተከታታይ ውይይት አካሄደናል። አሁን ደግሞ ኢህአዴግ ችግሩን ለመፍታት ለማስተካከል የሚያስችል እርምጃ የሚወስድ መሆኑን ባወጣው መግለጫ አስታውቋልና ዛሬም አስተያየታችሁን እንድትሰጡን ጋብዘናል። የኢህአዴግ ስራ አስፈጻሚ ኮሚቴ ለ17 ቀናት ያህል ተሰብስቦ ስህተቶችንና ድክመቶችን ገምግሞ በችግሮቹ መንስኤ ላይ መክሮ የሐሳብ አንድነትና መተማመን ፈጥሯል ይላል ኢህአዴግ ያወጣው መግለጫ ማለት ነው። ብሔራዊ እርቅ ለማውረድ ሲባልም የታሰሩ ፖለቲከኞች ከእስር እንደሚፈቱ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስታውቀዋልና በዚህ ላይ እስቲ አመለካከታችሁን ብትገልጹልን። አቶ ልደቱ፣
መግለጫውን ተከታትያለሁ። እንግዲህ ካለፉት መግለጫዎች የሚለይባቸው አንዳንድ ነገሮች አሉ። ከፖዚቲቭ ቢጀምር ለምሳሌ የዲሞክራሲ ጉዳይ እንደ ችግር ምንጭነት አይጠቀስም፣ ይሄ ተጠቅሷል። ባልተለመደ ሁኔታ ኃላፊነቱን የችግሩን እንድንወስደው እኛ ነን፣ ተጠያቂዎቹ እኛ ነን፣ በዚህ ይቅርታ እንጠይቃለን ብሏል ኢህአዴግ። ይህን ደግሞ አንድ በጎ ነገር ነው። ከዛ በተጨማሪ ደግሞ ብሔረሰባዊ ማንነትና በሀገር አንድነት ጉዳይ ላይ ያለው ጉዳይ ሚዛኑን ያልጠበቀ እንደሆነም ታምኗል። ይህም ጥሩ ነገር ነው። የፖለቲካ ምህዳሩ የጠበበ መሆኑም ለመጀመሪያ ጊዜ ታምኗል። ይህም በጎ ነገር ነው። ነገር ግን ዋናው የችግሩ ምንጭ አሁን ኢትዮጵያ ውስጥ ያለው በተለይ ብሔር ተኮር የሆነ ግጭት እንዲመጣ ያደረገው ዋናው ምንጭ በህገ መንግስቱ ውስጥ ያለው የብሔር ተኮር አስተሳሰብ ነው። ከሱም ጋር ተያይዞ ደግሞ አገሪቱ በፌዴራል አደረጃጀት ስትደራጅ ብሔር ተኮር አደረጃጀት ወይም ቋንቋ መሰረት ያደረገ አደረጃጀት ዋናው መመዘኛ መሆኑ፣ ከዛም ጋር በተያያዘ ኢትዮጵያ ውስጥ ያሉ በተለይ በገዢ ፓርቲና በገዢ ፓርቲ ዙሪያ ያሉ ፓርቲዎች ብሔርን መሰረት አድርገው መደራጀታቸው ያ በሂደት እያደገ በህብረተሰብ ውስጥ ያለውን ልዩነት እያሰፋ ነው አሁን ኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ አደገኛ በሆነ ሁኔታ እየፈጠረው። ስለዚህ በኮንስቲቱሽን ደረጃ ያሉት ችግሮች መፈተሽ መቻል አለባቸው። የፌዴራል አደረጃጀቱና አጠቃላይ የፓርቲ አደረጃጀቱ መፈተሽ አለበት። ሁለተኛው አሁን ኢህአዴግ እያለ ያለው ፕሮግራሙን እየፈጠርኩት መፍትሄውን የማመጣው እኔ ነኝ እያለ ነው። ጥሩ ነው። በዚህ መልኩ መጀመሩ ግን ይሄ የኢህአዴግ ችግር ብቻ አይደለም፣ አገራዊ ችግር ነው። ኢህአዴግ ብቻ አይደለም የታመመው፣ በዋናነት ኢትዮጵያ ነች የታመመችው። ስለዚህ መፍትሄው ኢትዮጵያዊ መሆን አለበት። ምን ማለት ነው? ይህን ጉዳይ ለፓርላማ ቀርቦ አዋጅ ወጥቶ ይህን የሚያስፈጽም ተቋም መፈጠር አለበት። ኃላፊነቶቹ ተዘርዝሮ ተሰጥተውት ግቡ ታውቆ ጊዜ ተወስኖለት ተጠሪነቱ ለፓርላማ ሆኖ የሚያስፈጽም ኮሚሽን ወይም ታስክ ፎርስ ያስፈልጋል። ስለዚህ በዛ ኮሚሽን ውስጥ ደግሞ ኢህአዴግ ብቻ ሳይሆን የህብረተሰቡን አስተሳሰብ ፍላጎት የሚወክሉ የተለያዩ የህብረተሰብ ክፍሎች መወከል አለባቸው። ያ ሲሆን ነው መፍትሄው ተቋማዊ የሚሆነው።
ዶክተር መሐሪ ረዳይ፣
አመሰግናለሁ። መግለጫው እንደተባለው ጠንከር ያለ ነው። ኢህአዴግ ውስጥ ባሉ አባል ድርጅቶች መካከልም መተማመን እንዳልነበረ፣ የሀሳብ በአንድነትም እንዳልነበረ፣ እንዲያውም መጠራጠር እንደነበረ በሚያመለክት መልኩ የቀረበ ነው እና መግለጫው ኢህአዴግ ራሱን ያለ ምህረት የደረሰበት ነው። ይቅርታ የመጠየቁ ጉዳይ ቀደም ሲል ፕሬዚደንቱም በአንድ ጉዳይ ቀርበው ህዝብን ይቅርታ ጠይቀው ነበር። ጠቅላይ ሚኒስትሩም እንደዚያው በሌላ ጉዳይ ይመስለኛል ህዝብን ይቅርታ የጠየቁበት ሁኔታ ነበር። ምናልባት ያሁኑ ለየት የሚያደርገው ስራ አስፈጻሚ እንደ ስራ አስፈጻሚ በቡድን አጥፍተናል ብሎ ይቅርታ የጠየቀበት ሁኔታ የጉዳዩን ከባድነት የሚያሳይ ነው የሚሆነው። እንግዲህ ከመግለጫው በኋላ ቀጥለው የመጡትና አንቺም በመግቢያሽ ላይ የጠቀሽው ነገር ይሄ ሀገራዊ መግባባቱ የተመቸ ሁኔታ ለመፍጠር ተብሎ ምንም ፖለቲከኞች ሆነው የወንጀል ጥፋት አጥፍተዋል ተብሎ ክሳቸው እየተካሄደ ያለ ሰዎች ክሱ እንዲቋረጥ እርምጃ የሚወሰድበት እንደሆነ ነው ተስፋ የተደረገው። በእርግጥ እርምጃው ገና ወደ ተግባር የገባ አይደለም። በምን ያህል ስፋት እንደሚካሄድም የሚታወቅ ነገር የለም። ሆለንድን እኔ ይሄ እርምጃ በጎ ነው እላለሁ። ነገር ግን ምናልባት እንደዚህ ያሉ ሰዎች ዓለም የሚያውቃቸው ክሊንቶንና ማዕከላዊ ወይም የተወሰኑ ማረሚያ ቤቶች ያሉትን ብቻ የሚመለከት ሊሆን አይገባም እላለሁ። በየስርቻው ብዙ ድምፅ ያላቸው ብዙ ሰው ያላወቃቸው በቀበሌም በወረዳም ባለስልጣናት የታሰሩ እንደሚኖሩ ነው የሚሰማውና የሚነገረው። አንዳንዱ እንዲያውም ከፖለቲካም ጋር ምንም ያልተያዘ የማይክሮ ፋይናንስ ብድር ስላልከፈሉ፣ የመዳበሪያ እዳቸው ስላልከፈሉ የሚታሰሩበት ሁኔታ አለና ይሄ ለቀጥ ያለ አሰራር እዛም ድረስ ወርዶ መሬት ላይ ወርዶ እነዚህ ሰዎችን የሚያስተናግድና እነሱን የዚህ እርምጃ ተጠቃሚ የሚሆንበት ሁኔታ ሊፈጠር ይገባል የሚል ማስገንዘቢያ መስጠት ፈልጋለሁ። ሌላው ምናልባት የታሰሩትን የመፍታት ጉዳይ በክስ ማቋረጥ ይሁን በይቅርታ እንደተጠበቀ ሆኖ አፋቸው የታሰረ እጃቸው የተያዘ መጻፍ ያላችሁ በስጋት መሰታት ይኖርባቸዋል። የፖለቲካ መዳሩ እንዲበረታታ እዚህም ላይ ተጨማሪ እርምጃዎች መወሰድ ይኖርባቸዋል። ሰዎች የሚንቀሳቀሱበት የሚደራጁበት የሚሰበሰቡበት ሁኔታ መፈጠር አለበት። ህጉ እንደሚመስለኝ የአደባባይ ስብሰባና ሰላማዊ ሰልፍ ማካሄድ ነው ፈቃድ መጠየቅ እንደ ግዴታ የሚያስቀምጠው። ነገር ግን የቤት ውስጥ የአዳራሽ ስብሰባም ለማካሄድ ሁሉ ፈቃድ የሚጠየቅበት፣ አንዳንዴ የአልበም ምረቃ ለማካሄድ ፈቃድ የሚጠየቅበት እንዲያውም የሚከለከልበት ሁኔታ እየመጣ ነው እና የታሰሩት መፍታቱ ተገቢ ሆኖ እዚህም ላይ ፈጣን እርምጃ ይጠይቃል። ዙሪያ መለስ ለቀቅ ያለ ስርዓት የመፍጠር እርምጃ ውስጥ የምንገባ ከሆነ ውጭ ሀገር ድረስ የተለያየ መንገድ በፖለቲካ ፍራቻና በአንዳንድ የማሳደድ ጉዳዮች የወጡ ሰዎችም ድረስ እርምጃው መቀጠል አለበት ላለሁ እና የቃሊቲና የቅሊንጦ እንዲሁም ደግሞ የማዕከላዊ ጉዳይ ብቻ ሆኖ እንዳይቀር አደራ ላለሁ።
መዳነች፣ በዚህ በእስረኞቹ ጉዳይ አንድ ነገር ብል ጥሩ ይመስለኛል። በመጀመሪያ ደረጃ የፖለቲካ እስረኞች አሉ አላለም ኢህአዴግ። እኔ ይሄ ተሐድሶ በሀቅ መሆን ካለበት ኢትዮጵያ ውስጥ የፖለቲካ እስረኛ መኖሩ መጀመሪያ መታመን አለበት። አሁን እየተባለ ያለው በራሳቸው ጥፋት የታሰሩ ወንጀለኞች ናቸው እየተባለ ነው። ግን ለፕሮሰሱ እንዲጠቅም ሊፈቱ ይገባል። ሲፈቱም ደግሞ በይቅርታ ህጉ መሰረት ነው፣ በጥናት ነው ገና እየተባለ ነው። ይሄ ትክክል አይደለም። እኔ እስከሚገባኝ ድረስ ኢትዮጵያ ውስጥ በፖለቲካ በማንኛውም ፖለቲካ ጉዳይ ከፖለቲካ ጋር በተያያዘ የታሰሩ ከወረዳ ጀምሮ እስከ ማዕከል ድረስ በኦብነግ ጉዳይ ሊሆን ይችላል፣ በኦነግ ጉዳይ ሊሆን ይችላል፣ በግንቦት ሰባት በአርበኞች ግንባር ሊሆን ይችላል፣ ራሱ በመዋቅር ውስጥ ለምሳሌ የቀድሞ ጀነራሎች መፈንቅለ መንግስት አድርጋችኋል ተብለው ስር ላይ ያሉ አሉ። እነዚህም ሁሉ ያካተተ መሆን አለበት። ሲፈቱም ደግሞ ወንጀለኛ ናቸው ተብለው አይደለም መሰራት ያለ። ይህን መንግስት በመቃወም እንቅስቃሴ ውስጥ እስካሁን የነበሩ ሰዎች ወንጀለኛ ብሎ መፈረጅ መቆም አለበት።
እሺ፣ ዶክተር መሐሪ ጠቀስ ያደረጉት ጉዳይ መግለጫው የሚለውን ላንብበው። እንግዲህ በስራ አስፈጻሚ ኮሚቴያችን ግምገማ መሰረት ማንኛውም መርህ አልባ ቡድናዊ ትስስር ከምንም ነገር በፊትና በላይ እያንዳንዱን ብሔራዊ ድርጅትና በሱም የሚመራው ህዝብ የሚጎዳ አደገኛ ጉዳይ ነው። በግንባራችን የሚመራውን የጋራ ትግልና አገራዊ የለውጥ ሂደቱን አደጋ ላይ የሚጥል ነው ይላል ይሄ አደጋ ያወጣው መግለጫ ማለት ነው። ይህ እንግዲህ እንደ ዋናው የመለያየታቸውና ያስከተሉት ግጭቶች መሰረት ይመስላልና አቶ ልደቱ በዚህ ላይ ያሉት አመለካከት
እንግዲህ ይሄ ጉዳይ በደንብ በዝርዝር ምን ጉዳይ ነው የተፈጠረው የሚለው ባይጠቀስም እኔ እስከገባኝ ድረስ ጥሩ ጥያቄ ነው። ኢህአዴግ በዚህ ደረጃ ራሱን መገምገሙ ተገቢ ነው ብዬ አምናለሁ። ምክንያቱም በድርጅቱ ውስጥ መርህ ተረስቷል። ግንኙነቶች ሁሉ ከስልጣንና ከጥቅም ጥያቄ ጋር የተያያዙ ሆነዋል። ስለዚህ ይህን ጉዳይ እንደ ችግር ማየቱ ተገቢ ነው። ግን እኔ ሁለት መሰረታዊ ነገሮች በዚህ ረገድ መጠቀስ የነበረባቸው ጉዳዮች አሉ። አንደኛው ከመርህ ውጭ ሲሰራ የነበረ የቲፒኤልኤፍ የበላይነት በኢህአዴግ ውስጥ ይሄ በግልጽ ተገምግሞ ትክክል እንዳልነበረ አሁንም ቅሪቱ እንዳለ መታመን አለበት። የትግራይ የበላይነት አላልኩም፣ የቲፒኤልኤፍ የበላይነት። ይሄ አልተዳሰሰ። ሁለተኛ በተለይ በኢኮኖሚ ረገድ ስንገባ መርህ የለሽ አደረጃጀት ውስጥ ተገብቶ ለኢትዮጵያ ሕዝብ ብሶት ወይ በተለይ ለንግዱ ህብረተሰብ አንድ ተጠያቂ የሆነው ጉዳይ የፓርቲ የንግድ ድርጅቶች ናቸው።
ሌላው ጥያቄ የነበረ እንግዲህ የበላይነት የሚለው እንዳናድ በላልቀው
ለምን መሰለሽ? አዎ አዳነች፣ መርህ የለሽነት የተጀመረው ዛሬ አይደለም። መጀመሪያ የተጀመረው በእነዚህ ሁለት ነገሮች እነዚህን ሳይዳስስ ከዛ በመለስ በእነዚህን መሰረት አድርጎ የመጣ መርህ የለሽነት አድምቶ መፍታት አይቻልም ለማለት ፈልጌ ነው። እነዚህ ሁለት ጥያቄዎች ጭራሽ አልተነሱ።
ዶክተር መሀሪ
እንግዲህ የመርህ አልባ ግንኙነት ተፈጥሮ ነበር። የመጓደን ተደራጅቶ አንድን ቡድን ማጥቃት፣ ሌላኛውን ቡድን ማግለል የሚሉ ነገሮች መግለጫው ላይ አሉ። እንግዲህ መግለጫው በጣም ጠቅለል ያለ ሎድድ የታጨቀ ስለሆነ ምን ለማለት ተፈልጎ ነው የሚለው ትንሽ ከመገመት ውጪ በቂ መረጃ የሚሰጠን አይደለም። ግን መርህ ሲባል እንግዲህ ኢህአዴግ መርሄ ናቸው ብሎ የሚያነሳቸው ነገሮች አንደኛው ህዝባዊነት የሚል ነገር ነው። ግን አሁን ህዝባዊነቱ ተረስቶ የግዛት ማስፋፋት የድንበር ጉዳይ ሆኗል። በሰሜንም አካባቢ ድንበር ላይ ሲቆራቆሱ ይታያል። በምዕራብም አካባቢ ድንበር ላይ ሲቆራቆሱ ይታያል። በምስራቅም አካባቢ ድንበር ላይ ሲቆራቆሱ ነው የሚታየው። ቀደም ብሎ ነበረ በሚባለው መርህ ቦታው የማንም ይሁን ማን ህዝቡ በእኩልነት እስከተተዳደረ ድረስ ድንበሩ የትም ቢሆን የትም ደንታችን አይደለም ነበር የሚለውና ይሄ ህዝባዊነት የሚለው መርህ እየተሸረሸረ የግዛት ማስፋፋትና የክልል ማስፋፋት አይነት ይዘት እየያዘ መጥቷል። ሁለተኛው መርህ የሚባለው እዛው ድርጅት ውስጥ ዴሞክራሲያዊ ማዕከላዊነት ነው። በጋራ የተወሰነ በድምፅ ብልጫ የጸደቀ ውሳኔ ድምፅ የተቃወመም ወገን ቢሆን የጋራ ውሳኔውን አክብሮ የመፈጸም ግዴታ አለበት አይነት ነው። ይሄ መርህም በተለያየ መንገድ ውሳኔ ተሰብስቦ ይወስናሉ። አፈጻጸም ላይ ሲሄዱ ቀጥ ይላል። መንቀሳቀስ አልቻለም ከንግግር ያለፈ ሳይሆን ቆይቷል በዚህ በተወሰኑ አመታት። ሶስተኛው መርህ የሚባለው ያው የስልጣን አተያይ ነው። መርሁ የሚለው እንግዲህ ቴዎሬቲካሊ ሲቀመጥ ስልጣን ለህዝብ ጥቅም መገልገያነት ሊውል ይገባል እንጂ ለግል ጥቅም ማሰረጃነት መጠቀሚያነት ሊውል አይገባም ነው የሚለው ቴዎሬቲካሊ። በተግባር ግን እንግዲህ በየመድረኩ የምናየው ከላይ እስከታች ሙስናው ተንሰራፍቶ ሰዎች ስልጣንን ለግል ጥቅማቸውና ለቅርቦቻቸው መጠቀሚያነት የሚያውሉበት ሁኔታ ነው ያለውና መርህ አልባ ግንኙነት ነበረ ተብሎ ቢገመገም መገለጫዎች ያሉት ይመስለኛል። መሬት ላይ የወረዱና ተገቢ ነው የሚል ነገር ነው ያለሽ።
ሌላው እንግዲህ ቅድም አቶ ልደቱ ጠቀስ ያደረጉት ነው። መግለጫው ካስቀመጣቸው አንዱ የተገነባው ስርዓት ለበታችነትና ለበላይነት የማያመች ሆኖ ተዋቅሯል። ይህንን መሰረታዊ መርሆ የሚነካ ማንኛውም ዝንባሌ የበላይነትን በዘላቂነት ሊፈጥር የማይችልና ከመናቆር ውጪ ሌላ ውጤት የማያስገኝ እንደሚሆን ይታመናል ይላል መግለጫውና አቶ ልደቱ ቅድም በጀመሩት ቢቀጥሉ
ዳልሽው። አሁን የመግለጫው የመጀመሪያው ክፍል በብዛት ያተተው ይሄን ነው። በዚህ በኩል ይነሳ የነበረው የህዝብ ጥያቄ የህዝብ ብቻ አይደለም፣ በኢህአዴግ አባላትም ዘንድ ይሄ ቅሬታ በጣም የጎላ ቅሬታ ነው የነበረው እና በብአዴን አካባቢ በኦህዴድ አካባቢ የቲፒኤልኤፍ የበላይነት ጉዳይ እንደውም ወደ ታች ያሉትን ካድሬዎች በማስተባበር ረገድ በማነሳሳት ረገድ ቁልፍ ጥያቄ የነበረው ይሄ ነው። ይሄ ጉዳይ ስህተት ነው ተብሎ ወይም ደግሞ እንደሌለ ተቆጥሮ ነው በመግለጫው መልስ የተሰጠው። በእርግጥ ነው አንዳንድ አካባቢዎች ላይ በሂደት የመጣ ለውጥ አለ። አሁን ለምሳሌ በሚኒስትሮች ካቢኔ ዙሪያ ካየን ተዋጽኦ በተሻለ ሁኔታ መጥቷል። አሁን እዛ ውስጥ የህወሓት የበላይነት አለ ማለት አይቻልም። መከላከያ ውስጥ የታችኛው እርከን ላይ ካየን ከበታች ሹማምንት ጀምሮ ያ ሁኔታ በሂደት እየተለወጠ መጥቷል። ስለዚህ ታሪካዊ ሂደቱ ያመጣው ነው በሂደት እየተለወጠ ነው ብሎ መከራከር አንድ ነገር፣ ጭራሽ የለም ብሎ ሁሉም ነገር እኩል ነው የበላይነትና የበታችነት መቅፋት አልነበረምም አይ ወደፊትም አይኖርም ብሎ መከራከር ግን እኔ አሁንም ምን ያህል ኢሃዴክ በአንዳንድ ጉዳዮች ላይ ከልቡ ለመታደስ እንዳልወሰነ የሚያሳይ ሆኖ ነው ያገኘሁት። በተመሳሳይ ሁኔታ አሁንም ከቲፒኤልኤፍ ጋር በተያያዘ በኢኮኖሚያችን ረገድ ትልቅ የሆነ ቀውስ የፈጠረ አብዛኛውን የንግዱ ህብረተሰብ እንዲያኮርፍ ያደረገ አንዱ ጉዳይ የፓርቲ የንግድ የኮንትሮባንድ ንግድ ላይ እነማን ናቸው ያለ ኮንትሮባንድን በማካሄድ በመቆጣጠር ዙሪያ እነማን ናቸው የሚገዙት የሚለው ነገር ሁሉ አልተዳሰሰም። ለችግሩ ዋናው ተጠያቂ እኔ ነኝ ብሎ ይቅርታ እስከጠየቀ ድረስ ፍርጥርት አድርጎ እነዚህን ነገሮች ቢያወጣቸውና ቢያምናቸው ይጠቅመዋል ብዬ ነው ማለት።
በነገራችን ላይ አሁን ጠቀስ ያደርጉት የኮንትሮባንድ የሚለው መግለጫውም ላይ አውጥተውታል። ከችግሮቹ መንስኤዎች አንዱ ኮንትሮባንድ እንደሆነ እዛ መግለጫው ላይ ወጥቷል እና እስቲ ማን ነው ብለዋል እና እርስዎ እንዴት ነው የሚያዩት የኮንትሮባንዱን ጉዳይ?
እንግዲህ ይሄ ዛሬ የተጀመረ አይደለም። አሁንም ጎላ ብሎ ችግሩ ሲጠጠፍ የሰማ ነው። አሁን በሶማሌና በኦሮሚያ አካባቢ በተፈጠረው ግጭት ችግሩ ግን ችግር ሆኖ እየኖረው ለብዙ ዓመታት ዋናው ችግር አቶ ኃይለማርያም እንዳሉት መርካቶን ራሱ ከኮንትሮባንድ ንግድ ማላቀቅ አልቻልንም ነው ያለ። አብዛኛዎቹ በኮንትሮባንድ ንግድ ላይ የተሰማሩት ሰዎች የድሮ ወታደሮች ነው፣ የተቀነሱ ወታደሮች በራሳቸው ፈቃድ ከስራ የለቀቁ ናቸው። እነዚህ ሰዎች በፊላንትነት በጉሩኬላ አካባቢ ካሉ ሰዎች ጋር በጣም ከፍተኛ የሆነ የጥቅም ግንኙነት የፈጠሩ ሰዎች ናቸው። እነዚህ በአብዛኛዎች ቀደም ሲል በህወሓት መዋቅር የነበሩ ይሄ የአደባባይ ሚስጥር። አንድ ሰው ከውጭ ሀገር ወደ ሀገር ቤት እኮ ሲገባ ኤርፖርት ያለውን ሁኔታ በማየት እኮ ምን ያህል የተዛባ ነገር እንዳለኩ የኢሚግሬሽን ፓስፖርት ላይ ማህተም የሚመጡ ሰዎች አብዛኛዎቹ ይሰማታል። አንድ ምሳሌ ልንገርሽ፣ ቀላል ምሳሌ። የመንግስት አራት የኢህአዴግ ባለስልጣናት ጠቅላይ ሚኒስትሩ ጨምሮ በዚህ ጉዳይ ላይ መግለጫ ሲሰጡ በመግለጫው ላይ እንዲገኙ የተደረጉት ጋዜጠኞች ሶስት ናቸው፣ የመንግስት ጋዜጠኞች ናቸው። የሚጠይቁ ጥያቄ ሁሉ አስቀድሞ የተሰጣቸው ናቸው። ምን አለ አሁን እንኳ የግሉንም የመንግስትንም የውጭንም ጋዜጠኛ ጠርተው ከዚህ በኋላ የአሰራር ቆሟል የምትፈልጉት ጠይቁ ይባላል።
ዶክተር መሐሪ ረዳይ፣
በዚህ ስርዓቱ የበላይና በታች እንዳይኖር አድርጎ የተዋቀረ ነው የሚለው እንግዲህ ቀደም ብሎ የነበረው ፐርሴፕሽን መሬት ላይ ያለው ነገር ምን እንደሆነ እንግዲህ መረጃዎች ነው የሚሰጡን፣ ግን በቂ መረጃዎች እጃችን ላይ ስለሌሉ ብዙ ልለው የምችለው ነገር የለም። ግን የነበረው ፐርሴፕሽን ያው አንዳንዱ አንድ ጠርዝ ሄዶ የትግራይ የበላይነት አለ ይላል፣ ሌላኛው ወገን ትንሽ ፈቀን ያለ ይመስልና የህወሓት የበላይነት ብሎ የተወሰነ የፖለቲካ ፓርቲውን የበላይነት እንዳለ ያቀርባል። ስብሰባው ላይ የነበሩት ሰዎች ከሰማይ በታች ያለ ነገር ሁሉ አንስተናል ብለዋልና ከሰማይ በታች ያለ ነገር ሁሉ ከተነሳ ይሄ ሁሉ ጊዜ የሚነሳው ነገር የህወሓት የበላይነት በሚል መልኩም ቀረበ፣ የትግራይ የበላይነት በሚል መልኩ ንግግር ተደርጎበታል። መረጃም ይዘው ሁሉም ወገን የሚሰማውም የተገነዘበውም ያየውም ነገር እንዳቀረበ፣ ሌላኛው ወገን ደግሞ እንደዚሁ መረጃው ይዘው በነጻ ተወያይተናል ብለዋል። በነጻ ተወያይተው የደረሱበት መደምደሚያ ነው እንግዲህ መግለጫ ብለው እየሰጡን ያሉት። ስለዚህ በእኔ ግንዛቤ ስብሰባ ላይ ሳንኖር የፈጠርነው ፐርሴፕሽን ስብሰባው ላይ 17 ቀናት ቁጭ ብለው ሁሉም ነገር አቅርበው እዛ መደምደሚያ ላይ ከደረሱ የእነሱ የተሻለ ተጨባጭ እንደሆነ ነው የማየው እና የማስበው። ይሄ አንዳንድ ኢንሲደንቶች እየተነሳ ኮንትሮባንድ የሚነግዱት ከወታደር የተቀነሱ ናቸው የሚለው ነገር እንግዲህ እኔ ኮንትሮባንድ በጥቂት ሰዎች የሚሰራ አይመስለኝም። ሀገር በሙሉ እንደተባለው እስከ መርካቶ ድረስ የሚመጣ ነው እና እነዚህ ጥቂት ሰዎች ከተወሰነ ጦር የተቀነሱ ብቻ የሚያካሂዱት ነው ተብሎ ቡድናዊ መልክ ወይ ብሔረሰባዊ መልክ ለመስጠት መሞከር ተቀባይነት ያለው ትንተና ነው ብዬ አልወስድም። ይሄ ጉዳይ
ይቅርታ ዶክተር፣ ብሔረሰባዊ መልክ አይደለም የተሰጠው እያልኩ ያለሁት የተቀነሱ ናቸው። እነሱ የትግራይን የሚወክሉ አይደሉም፣ አንድ ብሔር የሚወክሉ አይደሉም። ወደዛ መውሰድ ተገቢ አይመስለኝም።
እንግዲህ በዚህ ወደ ማጠቃለል ነንና እስካሁን ያልተናገር ነው ልንለው የምንፈልገው ነገር አለ የምትሉት ካለ አቶ ልደቱ?
እኔ አሁን አንድ ነገር በፖለቲካ ፐርሴፕሽን ትልቅ ቦታ አለ። ህዝቡ ውስጥ ቦታ እስካገኘ ድረስ በፖለቲካ መድረኩ ትኩረት አግኝቶ ውይይት ተደርጎበት በዛ ጉዳይ ላይ የተሰራፈበት ነገር ፍረጥሮ ብሎ በግልጽ ጋር ነገር አለበት ነው የኔ አቋም።
እርሱ አሁን የሚሉት ነገር በጣም ጠቃሚ ነገር ይመስለኛል። እንደተባለው ህወሓት ብቻ ሳይሆን የትግራይ ህዝብ የበላይነት እንደያዘ የትግራይ ህዝብ የሁሉም ነገር ተጠቃሚ እንደሆነ ተደርጎ ይቀርባል። ግን ተነስተው በሚገባ ውይይት የተደረገበት ጊዜ ነው ተዛይለኝ እና አሁንም ቢሆን ራሱን የቻለ ውይይት በዚህ ብናካሄድ ነው ደስ ይለኛል። በግምት ሳይሆን ወቀቱ ያላቸው ሰዎችም ተገኝተውበት እንደዛ አይነት አመለካከት ያላቸው ሰዎችም ተገኝተውበት ለወደፊት ውይይት ብናረግበት ደስ ይለኛል።
ጥሩ ነው። እንግዲህ እንዳልሽው ዋና ነው አሁን አንተ በተከታታይ አለበት ይሄ ማሰባው አሁን እዚህ በየመድረኩ በተለይ አሁን አቶ ለማ መገርሳ ሳይቀሩ የኢትዮጵያ አንድነት ጉዳይ አስፈላጊ እንደሆነ ምትክ የሌለው ጉዳይ እንደሆነ በየመድረኩ እየተነሳ ነው። የብሔረሰቦች እኩልነት፣ የብሔረሰቦች መብት በህገ መንግስቱ ተገቢ እውቅና ያገኘውን ያህል የኢትዮጵያ አንድነት ጉዳይም ተገቢ እውቅና ህገ መንግስቱ ላይ ማግኘት አለበት። የፓርቲዎችን አደረጃጀት እንደገና በመፈተሽ ተቋማዊ
ዶክተር መሐሪ በመጨረሻ ለማለት የሚፈልጉት ነገር ካለ?
እንግዲህ ለማለት የምፈልገው ነገር አሁን በስራ አስፈጻሚ በኩል የተደረሰበት የሀሳብ አንድነት ደርሰናል፣ በጥንካሬ ወጥተናል የተባለው ነገር እንግዲህ ስራ አስፈጻሚው ጥቂት ነው። ከአብዛኛው የኢህአዴግ አባል ድርጅቶች ቁጥር ሲታይ ድምፅ የሚሰጡት 36 ብቻ ናቸው። በእርግጥ ስብሰባው ላይ ነባሮችም ስለተካተቱበት በዛ ብለው ገብተው ሊሆን ይችላል። ድምፅ የሚሰጡት ግን 99 ከአራቱ ድርጅት ስለሆኑ ስራ አስፈጻሚዎች የሚባሉት 36 ሰዎች ብቻ ናቸው። አሁን በተሰጠው አቅጣጫ እነዚህ 99 የሆኑ ሰዎች ናቸው ወደ ብሔራዊ ድርጅቶች ሄደው ይህን የደረሱበት የጋራ መግባባት ለማስረጽ የሚንቀሳቀሱት ማለት ነው። የተወሰኑ ስብሰባውን የተካፈሉ ነባሮቹን ጨምሮ። ስለዚህ ይሄ ሁኔታ ልክ ስራ አስፈጻሚው በተወያየበት ግለት ወደ ታች ይወርዳል ወይ? ምክንያቱም ችግሩ በጣም ስር የሰደደ ነው። መዋቅሮች ሁሉ የመንግስት መዋቅርም የፓርቲ መዋቅርም እየተጨመላለቀ ነው። በመልካም አስተዳደር ችግር፣ በሙስና ችግር፣ በሌላም ሌላም ችግር ተጠፍንጎ የተያዘ ስለሆነ ይሄ በስራ አስፈጻሚው አሳይተናል የሚሉት ግለት ተበጣጥሰው ወደ የእህት ወደ የብሔራዊ ድርጅቶቹ ሲሄዱ በዛ ጥንካሬ ግምገማው ይካሄዳል ወይ ስጋት አለኝ። ስለዚህ እዚህ ላይ ጥንካሬ ይፈልጋል፣ ክትትል ይፈልጋል። በተለይ ይሄ እየተወሰደ ያለው እርምጃ ፖለቲከኞች የነበሩ ሰዎችን ወይ ክሳቸውን የማቋረጥ ምህረት የማድረግ ጉዳይ ሰፊ ሊሆን ይገባል። ምናልባት እንግዲህ ይህን እርምጃ ሲወስዱ አንዳንድ ወገኖች ፈርተው ነው፣ ደንግጠው ነው፣ መውደቂያቸው ተቃርቦ ነው ብለው ዲስካሬጅ ሊያደርጓቸውም ቢሞክሩ መንግስት ወደ ሰፊ ነውና ወደ ሞቲቡ ሳይገባ እርምጃውን መቀጠል ይኖርበታል ብዬ አስባለሁ። ያልፈራን መሆናችን ማሳየት እንፈልጋለን ወደሚልና ወደ ጀብደኝነት እንዳይገባ ከመንግስት ወደ ሰፊነት ይጠበቃል። በእርምጃው በስፋት በፍጥነት ሊቀጥል ይገባል እላለሁ። አመሰግናለሁ።
እሺ፣ እንግዲህ ዶክተር መሐር ረዳኢ፣ አቶ ልደቱ አያሌው እንደተለመደው ሰፊ አስተያየቶቻችሁን ስለሰጣችሁን በጣም እናመሰግናለን።
እኛም ዘንድ ስንል በጣም እናመሰግናለን።